ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፈው ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምናምሽታችኋል። የቅዳሜ ግንቦት 10 2016 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ለዛሬ ምሽት ስለ እናቶች የምትሟገት የእናቶች ተምሳሌት የሆነች እንግዳ ይዘናል። በሙያዋ ጋዜጠኛዋ ሮዝ መስቲካ ነጋሽ አብራን ታመሻለች።
በልጆች ማሳደግ ምክንያት ከትምህርት ከስራቸው ወደኋላ ሆነው ቤት የሚቀመጡ ሴቶች አሉ። ከዛ ልጆቻቸውን ካሳደጉ በኋላ ተመልሰው ወደ ስራቸው ለመሄድ በጣም ይከብዳቸዋል፣ በጣም ይቸግራቸዋል። ይህን ህይወት ደግሞ ያለፉና ውጤታማ የሆኑ ሴቶች አሉ። ስለዚህ አሁን ላሉ ወጣት እናቶች በተለይ ቤታቸው ሆነ ልጆቻቸውን እያሳደጉ ያሉ ተስፋ እንዳይቆርጡ ልጆቻቸውን ካሳደጉ በኋላ እንደገና መማር፣ እንደገና መስራት፣ ስራ ፈጥሮ ሌሎች ሰዎች መትረፍ እንደሚቻል የሚያሳዩ ምሳሌ የሚሆኑ ሴቶችን እናመጣለን።
በሁለተኛው አጋማሽ ደግሞ በሳምንታዊው የቅዳሜ ምሽት መዝናኛችሁ በሙዚቃ ቃና እንግዶ ወልዴ አብሯችሁ ያመሻል። አስተናጋጃችሁ ቆንጂት ታዬ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ስትሆን ዝግጅታችንን የሚያቀናብርልን ደግሞ ንጉሱ ታምሬ ነው። አብራችሁን እንድታመሹ እንጋብዛለን። አሁን የዓለም ዜና እናስቀድማለን።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የየመን የሁቲ አማጽያን ሪፐር የተባለውን የአሜሪካ ሰው አልባ አውሮፕላን ድሮን ተኩሰው መጣላቸውን ትላንት አርብ አስታወቁ። አማጽያኑ ይህን ያስታወቁት የተጠቀሰውን ድሮን ስብርባሪ የሚመስሉ ነገሮችን የሚያሳዩ ምስሎች በኢንተርኔት ለሰዓታት ከተሰራጩ በኋላ ነው። ዛሬ ቅዳሜ ማለዳውም ላይ በቀይ ባህር ላይ የነበረ አንድ መርከብ ጥቃት የደረሰበት መሆኑ ታውቋል። ሁለቱ ክስተቶች የሁቲ አማጽያን በጋዛ ሰርጥ ያለውን የእስራኤልና ሐማስ ጦርነት በመቃወም ከሚያደርጉት የቅርብ ጊዜ ጥቃቶች መካከል የሚጠቀሱ ናቸው። የሁቲ ወታደራዊ ቃል አቀባይ ብርጋዴር ጀነራል ያህያ ሳሬ እንደተናገሩት ድሮኑ የተመታው ባለፈው ሐሙስ ከምድር ወደ አየር በተወነጨፈ ሚሳይል ነው። ቃል አቀባዩ ድሮኑ በዓለም አቀፍ ደረጃ እውቅና በተሰጠው የየመን መንግስት በሚቆጣጠረው ማሪብ ግዛት ውስጥ የጥቃት እርምጃዎችን ሲወስድ የነበረው ነው ሲሉ ገልጸውታል። ከምድር በምሽት የተወነጨፈው ሚሳይል ድሮኑን ሲመታ የሚያሳየው የኢንተርኔት ቪዲዮ ምስል እግዚአብሔር ታላቅ ነው፣ ሞት ለአሜሪካ፣ ሞት ለእስራኤል፣ እርግማን ለአይሁዶች፣ ድል ለእስላም በሚል መፈክሮች የታጀበ መሆኑም በአሶሲየትድ ፕሬስ ዘገባ ተመልክቷል። የቪዲዮ ምስል የድሮኑን ስብርባሪዎች የሚመስሉና በእሳት የተቃጠሉትን አሳይቷል። የዩናይትድ ስቴትስ ጦር ስለ ሁቲ መግለጫም ሆነ ከአሶሲየትድ ፕሬስ ለቀረበለት ጥያቄ የሰጠው አስተያየት አለመኖሩም ዘገባው አመልክቷል። እንደ ኤሮፓ አቆጣጠር በ2014 ሁቲዎች የአገሪቱን ሰሜናዊና ዋና ከተማዋ ሰንአን ከተቆጣጠሩ በኋላ የአሜሪካ ጦር ከዚህ ቀደም ቢያንስ አምስት ሰው አልባ አውሮፕላኖችን በአማጽያኑ አጥቷል። ሪፐር ወይም በአማርኛ ትርጉሙ አጫጅ የተባለው ድሮን 30 ሚሊዮን ዶላር የሚፈጅ ሲሆን እስከ 50 ሺህ ጫማ ከፍታ መብረርና እስከ 24 ሰዓታት አየር ላይ መቆየት የሚችል ነው። ዛሬ በጋዛ ደቡባዊ ከተማ ራፋህ ጦርነት ተቀስቅሷል። የአይን እማኞች እንደተናገሩት ጦርነቱ የተቀሰቀሰው የእስራኤል ጦር የመጀመሪያዎቹ 310 ትላልቅ የሰብአዊ እርዳታ እሽጎች አሜሪካ በገነባችው የባህር ዳርቻ ማራገፊያና ማስተላለፊያ በኩል ወደ ተከበበችው ግዛት ከገቡ በኋላ ነው። የእስራኤል ጦር በራፋ ውስን ሲል በጠራውና ከአስር ቀናት በላይ ያስቆጠረው ወታደራዊ ዘመቻ በእስራኤል ጦርና በፍልስጤም ታጣቂዎች መካከል በጋዛ ሰሜናዊ ክፍል እንደገና ጦርነት ተቀስቅሰዋል። የኩዌት ሆስፒታል እስራኤል በአንድ ጀንበር ባደረገችው ጥቃት በራፋ በሚገኝ የተፈናቃይ ካምፕ ሁለት ሰዎች መሞታቸውን አስታውቋል። በከተማዋ ደቡብ ምስራቅ ከፍተኛ የተኩስ ጥቃት መፈጸሙና ጄቶች በምስራቃዊ ደቡብ አካባቢ ድብደባ እንደፈጸሙ እማኞች ተናግረዋል። የእስራኤል ጦር ትናንት አርብ በከተማ ውስጥ የተካሄደው ጥቃት ከሰባት ወራት በላይ በዘለቀው ጦርነት ምናልባትም እጅግ የከፋ ነው ብሏል። ድርጊቱ ከፍተኛ ዓለም አቀፍ ተቃውሞ ቢያጋጥመውም እስራኤል ራፋ ላይ ጦርነት ጀምራለች። ሸምጋዮች የተቋረጠው የእርቅ ድርድር እመርታ እንደሚያሳይ ተስፋ አድርገው የነበረ ቢሆንም ጦርነቱ ቀድሞውንም አስከፊ የሆነውን ሰብአዊ ቀውስ እንዳባባሰው የእርዳታ ቡድኖች ገልጸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ኢራን ዛሬ ቅዳሜ ሁለት ሴቶችን ጨምሮ ቢያንስ 7 ሰዎችን በስቅላት ሞት ቀጣለች ሲል የኢራን ሰብአዊ መብቶች ድርጅት አስታወቀ። ድርጅቱ ባወጣው መግለጫ ከአደገኛ ጾች ጋር በተያያዙ ወንጀሎች ከተከሰሱ 5 ሰዎች ጋር በኡርሚያ እስር ቤት ውስጥ ከተሰቀሉት መካከል የሁለት ታዳጊ ልጆች እናት የሆኑት የ53 ዓመቷ ፓርቬን ሙሳቪ ይገኙበታል። ሌላኛዋ የ27 ዓመቷ ፋጢሜ አብዱላሂ ያጎት ልጅና ባሏ የሆነውን በመግደል ወንጀል በምስራቅ ኢራን ኒሻፑር ውስጥ በስቅላት መቀጣቷን መግለጫው አስታውቋል። የኢራን ሰብአዊ መብቶች በዚህ ዓመት ኢራን ውስጥ ቢያንስ 223 የሞት ቅጣት ሲመዘገብ በግንቦት ወር ብቻ በትንሹ 50 ሰዎች ተገድለዋል ብሏል። በሚያዝያ ወር የፋርስ አዲስ ዓመትና የረመዳን በዓላት ማብቃቱን ተከትሎ ግድያው እየጨመረ የመጣ ሲሆን ከዚያን ጊዜ ጀምሮ 6 ሴቶችን ጨምሮ 115 ሰዎች ተገድለዋል። በመጨረሻም የቻይናው መሪ ሺ ጂፒንግ በከፍተኛ ባለስልጣኖቻቸው ላይ የጀመሩትን ከፍተኛ የጸረ ሙስና ዘመቻ ተከትሎ የአገሪቱ የግብርናና የገጠር ጉዳዮች ሚኒስትር ታንግ ሪንጂያን ምርመራ እየተካሄደባቸው መሆኑን የመንግስት መገናኛ ብዙሃን ዛሬ ቅዳሜ ዘግበዋል። ሚኒስትሩ በከፍተኛ የዲሲፕሊንና የህግ ጥሰት ተጠርጥረዋል ሲል የመንግስት ዜና አውታር ሲሲቲቪ ዘግቧል። ዘገባው ታንግ ፈጽመዋል ተብለው ስለተጠረጠሩባቸው ጥሰቶች ዝርዝር መረጃ አልሰጠም። ሺ ወደ ስልጣን ከመጡበት ከ10 ዓመታት በፊት ጀምሮ ስር የሰደደውን ሙስናን ለማስወገድ የሚደረገውን ጥረት በበላይነት ተቆጣጥረውታል። ደጋፊዎቻቸው ዘመቻው ትክክለኛና ያልተበከለ አስተዳደርን ያበረታታል ሲሉ፣ ተቺዎች ግን ለቻይናው መሪ የፖለቲካ ተቀናቃኞችን የሚያስወግዱበት ጉልበት ይሰጣል ይላሉ። አድማጮች፣ የምሽቱ ዜና ይሄው ነበር። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
የዓለም ዜናዎቹን አድምጠን ተመልሰናል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በሳተላይት ኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዝግጅታችንን ከአጭር ሞገድ እና ከሳተላይት በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ልታደምጡ ትችላላችሁ። አብራችሁን ቆዩ። ምሳሌ የሚሆኑ እናቶችን አቅርበን እንወያያለን ትለናለች። ምቹ ቤት በተሰኘው ስለ እናቶች ስለምታሰናዳው የቴሌቪዥን ፕሮግራም ስታስረዳ በማህበረሰብ ውስጥ በምትሰራቸው በርካታ ስራዎች ራሷ በመልካም ምሳሌነት የምትታየው እናት ለእናቶች በቂ የወሊድ ጊዜ እንዲሰጥ ተሟግታለች። የጡት ማጥባት ጠቀሜታ ግንዛቤ እንዲያገኝ ባደረገችው ጥረትም ትታወቃለች። በሴትነታቸው የተሸከሙት ከፍተኛ የቤተሰብና የማህበረሰብ ኃላፊነት ትከሻቸውን ያጎበጣቸውን ሴቶችና እናቶች ሕይወት ያቃናሉ ባለቻቸው ጉዳዮች ዙሪያ ከምታካሂዳቸው ዘመቻዎቿ ባሻገር በሙያዋ ጋዜጠኛ ነች። ሮዝ መስቲካ ነጋሽ ስለ እናትነት፣ ስለ ሴትነትና ስለ ሕይወት እናወጋለን። ባለፈው ሳምንት እሁድ በዋለው የእናቶች ቀን የራዲዮ መጽሔት ልዩ ፕሮግራማችን እንግዳ አድርገን ጋብዘናት፣ በቴክኒክ እክል ምክንያት ሙሉ ፕሮግራም ሳይተላለፍ ቀርቶ ነበር። ውይይቱን ለዛሬ ይዘነዋል፣ እንድታደምጡ እንጋብዛለን።
ምቹ ቤት ላይ ምሳሌ የሚሆኑ እናቶችን እናቀርባለን ትለናለች። በእናቶች ጉዳይ የምትጠበበው የአራት ልጆች እናቷ እንግዳችን ራሷም እንደ ምሳሌ የምትታይ ናት።
ለእናቶች በቂ የወሊድ ጊዜ እንዲሰጥ ካስተባበረችው በጡት ማጥባት ጠቀሜታ ዙሪያ እስከሰራችው ትምህርታዊ ዘመቻ ድረስ በበርካታ ስራዎቿ ትታወቃለች።
ቆንጅት፣ የእንግዳችንን ሙሉ ስም ብናስተዋውቅ በራሷ ስራዎች የምትታወቀውን ያህል የአባቷን ማንነት የእንግዳችንን ማንነት የሚያሳብቅ ይመስለኛል። ሮዝ መስቲካ ነጋሽ ናት እንግዳችን።
እኔ እንደውም አሉላ
ለመጀመሪያ ጊዜ ለቃለ መጠይቅ ስጋብዛት ያባትሽ ስም እንግዲህ ይሄ አቶ መስቲካ ነጋሽን አለማወቅ የሚያኮራ ነገር አይደለም። በዝርዝር እንድትገልጽልኝ አድርጌ ገልጻለኝ ነበር። አሁንም እንዴት ነው መስቲካ የተባለው ያባቷ ስም የሚሉ ይኖራሉ።
በየሚዲያው ለቃለ መጠይቅ በሄድኩ ቁጥር ያባቴን ስም ማብራራት እንደ ግዴታ ሆኗል። እንግዲህ ከአባቴም ጋር ሁላ እንተራረዋለን ደስ የሚለው እንደ አባትም እንደ ጓደኛም ስለሆነ አንድ ጊዜ ምን አለኝ መሰላችሁ? ዲግሪሽን እኮ ከኋላ ጭነሽ ነው እንጂ ማንም አያውቅሽም ነበር አለኝና የምን ዲግሪ ነው ምናምን አልኩት። ስሜን ነው አለኝ። የኔ ስም ከኋላ ባይኖር ኖሮ ማን አረባክለዋለሁ? እና የትም ቦታ ብሄድ በስስም ያዛለሁ። ምን ማለት ነው እንዴት ተባሉ በሚባለው ነገር የማብራራት ግዴታ አይነት ነገር ነው። ሲነግረን ከጣሊያንም የመጣ ቃል ነው፣ ጣፋጭ የሚወደድ እንደማለት ነው። እና ለእናትና ለአባቱ በጊዜው ብቸኛ ልጅ ነበረ። ስለዚህ ከዛ አንጻር ይመስለኛል ይህን ስም የሰጡት። በትምህርት በሬዲዮ ደግሞ ያው በጣም ብዙ ሰው ያውቀዋል። እንዲያውም ልጅ እያለሁ በጣም መንገድ ላይ ሴት የሚያናድደኝ የነበረው ስም ስለሚያውቁት ያበሽኩት ነበር ብዙ ልጆች። አባቴን ስላለማሳወቅ በጣም ጥረት አደረግ ነበር፣ ግን አሁን በጣም ደስ የሚለኝ እኔም ደስ ይለኛል በአባቴ መጠራቴ። ስራውም ሲነሳ በጣም ነው ደስ የሚለኝ። አሁን እንዲያውም ከዚህ ከትምህርት በሬዲዮ የበለጠ በሚታወቀው በዚህ በበጎ አድራጎት ስራና ብዙ ልጆችን ተምሯል። በጣም ብዙ በሺዎች የሚቆጠሩና ሶሻል ሚዲያም ላይ የትም ቦታ መስቲካ የሚለውን ሲያዩ ወዲያውኑ አባትሽ ነው ወይ መስቲካ ነጋሽ የሚባለው ብለው ይጠይቁኛል። ከዛ ስላቸው እንዲህ አድርጎልኝ እንደዚህ አስተምሮን ይላሉ። እና በጣም ነው ደስ የሚለኝ።
ነፍስ እያወቅሽ ስትሄጂ በአባትሽ እየኮራሽ በስራቸውም እየተደሰትሽ መተሻል። በስማቸው የተነሳ የሚያበሽቁሽ የነበሩት በእኛም አማካይነት ቢሆን ይቅርታ መጠየቅ ይችላሉ።
አሁን እነሱም ይቀየራሉ። እነሱም የሚያድንቁ ቦታ ስለሚደርሱ ያው የልጅነት ነገር ስለሆነ ማስታውሰው ትምህርት ቤት እያለን ትምህርት በራዲዮ ሲቀርብ ሲነገረን ነው። እና እንደው በውል ዝርዝሩን ባላስታውስም በጣም ደስ የሚል አቀራረብ ነበራቸው። ያቀርቡ ትዝ ይለኛል መሳተፉ በኋላ መጣ። የቅዳሜና እሁድ ፕሮግራማቸው ላይ ወጣቶችን ተማሪዎችን ያሳትፋሉ። ትልቅ እድል ነበር።
እኔም እዛ ለማንበብ እድሉን አግኝቼ ነበረ። ደብዳቤዎችን አነብ ነበር ቅዳሜ ከኛ ጋር ነው።
ሮዝ በተለያየ ስራ ላይ ነው የተሰማራሽው፣ ለእናቶች በመቆርቆር ለህጻናት አስተዳደግ። እስኪ ለአድማጮቻችን ምሰሪያቸውን ስራዎች ገለጽ አድርጊልን።
እሺ፣ ለእናቶችን በተመለከተ ከመስራቴ በፊት ገና ልጅ እያለሁ ኮሌጅ እንደጨረስኩ የሴቶች መጽሔትም አዘጋጅ ነበረ። አብነት የሚል መጽሔት ነበረኝ የሚመስለኝ። እንግዲህ ከአስተዳደግም ከቤታችንም ከምናየው ነገር ከእናቴ የምማየው ነገርም ነበር እና የሴቶች ነገር በጣም ነው የሚያሳስበኝ የሚያስጨንቀኝ። ከማግባቴ በፊት ስለ ወጣት ሴቶች ነበረ የማስበው የምንጨነቀው። ያን መጽሔትን በምሰራበት ጊዜ ሀሳቤ የነበረው በወቅቱ የነበሩ መጽሔቶች ላይ የምናያቸው የተለመዱ ነገሮች አሉ። ሴቶች የሚገለጹበት መንገድ አለ እና ግን ያ ብቻ አይደለም እኛ የምንታይበት። ከዚህ የተሻለ በጣም ብዙ ሰብስታንስ ያለን ለሀገር የሚጠቅም ነገር መስራት የምንችል መሆናችን የሚያሳይ ደግሞ ነገር መታየት አለበት፣ መውጣት አለበት ብዬ አስብ ነበር እና እንግዲህ ያኔ የአብነት መጽሔትን አዘጋጅ የነበረው በዚህ ሀሳብ ነበረ። ካገባውና ከወለድኩ በኋላ ደግሞ ሌላውን የእናቶችን የልጆችን ነገር ማየት ቻልኩና አንደኛ ሚዲያውም ወድጄው የምሰራው ስም በትምህርት ብቻ ሳይሆን ከልጅነቴም ጀምሮ በቃ ፍላጎቴ ምንድን ነው መሆን የምትፈልጊው ይባል ጋዜጠኛ ነበር የምለው ነበር እና ያንን ሙያ ተጠቅሜ እናቶች ላይ የማየውን ነገር፣ ሴቶች ላይ የማየውን ነገር፣ ልጆች ላይ የማየውን ነገር ማስተካከል አለብኝ፣ ግዴታ አለብኝ። እንዲያውም አንዳንዴ እኔ ካልሰራሁት ሌላ ሰው የሚሰራው ሁላ ያለ እስከማይመስለኝ ድረስ ማለት ነው። ሞኝነት ሊሆን ይችላል፣ ግን ማቆም አልችልም። ይሄን አሁን ሌላ ነገር ስሪ ይባል ሁሉ መስራት የማልችልበት አይነት ሁኔታ ላይ እስክደርስ ድረስ ነው የዚህ የእናቶችና የህጻናት ነገር የሚያሳስብኝ እና ከአንድ 8 ዓመት በፊት ብዙ እንግዲህ በተለይ እናቶች የሆኑ ሰዎች ያውቁታል፣ ስራ ላይ ያሉ ሴቶች የተጨማሪ ልጅ ፈቃድ ለእናቶች ያስፈልጋል የሚል ዘመቻ ጀምሬ ነበረ። ያኔ 3ኛ ልጄን በወለድኩበት ጊዜ ነው ይሄንን ዘመቻ የጀመርኩት። አሁን 4 ልጆች እናት ነኝ። 4ኛ ልጄ 7 ዓመት ሆኗታል። እንግዲህ ያኔ ስጀምር እኔ ከሙያዬም ወደ ቤቴ ገብቼ ልጆችን የማሳድገው ልጆችን ማሳደግ ግዴታም ስላለባት ያው የእናት የተፈጥሮ ግዴታም ስላለባት ጡት ማጥባት አለባት፣ መንከባከብ አለባት፣ አባት የሚያደርገው እንክብካቤ ቢኖርም የእናት የበለጠ ነው በሚል ነው ቤት ውስጥ የተቀመጥኩት እና በዚህ በኩል ደግሞ የለፋንበት የተማርንበት ደግሞ ሰክሰስፉል መሆን የምንፈልግበት ሙያ ደግሞ አለ። ሁለቱን ማጣጣም ደግሞ በጣም ይከብዳል። ግን ስራ ቦታችን ላይ በቂ ወሊድ ፈቃድ ቢኖር፣ ህጻናቶች የሚቀመጡበት ቦታ ቢኖር ሁለቱን ማጣጥሞ ሰምሀው ለመሄድ እድል እናገኛለን። ለኛ ብቻም ሳይሆን ለሀገር ራስ ይጠቅማል ግን ስለማስብ ነበር ያንን ዘመቻ የጀመርኩት። እንግዲህ ዘመቻው ከተጀመረ ሙሉ 2 አመት አካባቢ በኋላ መንግስት የውልድ ፈቃድ ጨመረና አንደኛው ስራዬ እሱ ነው፣ እንደዚህ አድቮኬት ማድረግ እሰራለሁ። ከዛ ቤት ጦኜ ደግሞ የዩቲዩብ ቻናል ላይ የዛሬ 5-6 አመት በፊት ምቹ ቤት የሚል ቻናል ከፈትኩና ልጆቻችን እንዴት አድርገን ማሳደግ ያለብን፣ እንደ እናት ራሳችን እንዴት አድርገን መጠበቅ አለብን፣ ትምህርታችን እንዴት እናደርገው እንችላለን፣ ሙያችን እንዴት እናደርገው እንችላለን የሚሉት ሀሳቦች ላይ የሚያተኩር ነበር ተለያዩ ቪዲዮዎችን የምሰራው። ወደ ሀገር ቤትም ስመለስ እዚሁ ሀገር ውስጥ ደግሞ በማያቸው ጉዳዮች በተለይ ከልጆች አመጋገብ ጋር በተያያዘ በአመት 2 ጊዜ ኢቨንት ማዘጋጀት ጀመርኩ። ከዚህ ከኢቨንቱ ቀደም ብሎ ግን ምቹ ቤት መልቲሚዲያ የሚል አንድ ተቋም አቋቁሜ ነው በዚህ ስር ነው ኢቨንቶቹን የምናካሂደው። ከዛ ቀጥሎ ቤቶችና ደጆች የሚል እንደዚሁ አንድ ኢቨንት አለ። በተለይ ሴቶች ቤት ሲቀመጡ ከትምህርት ከስራቸው ወደኋላ ሆነው በልጆች ማሳደግ ምክንያት ቤት የሚቀመጡ ሴቶች አሉ። ከዛ ልጆቻቸውን ካሳደጉ በኋላ ተመልሰው ወደ ስራቸው ለመሄድ በጣም ይከብዳቸዋል፣ በጣም ይቸግራቸዋል። እንደዚህ ደግሞ ይህን ህይወት ደግሞ ያለፉና ውጤታማ የሆኑ ሴቶችም ስለዚህ አሁን ላለ ወጣት እናቶች በተለይ ቤታቸው ሆነው ልጆቻቸውን እያሳደጉ ያሉ ዲፕረስድ እንዳይሆኑ፣ ስትረስድ እንዳይሆኑ፣ ተስፋ እንዳይቆርጡ ልጆቻቸውን ካሳደጉ በኋላ እንደገና መማር፣ እንደገና መስራት፣ ስራ ፈጥሮ ሌሎች ሰዎች መትረፍ እንደሚቻል የሚያሳይ ምሳሌ የሚሆን ሴቶችን እናመጣለን። ደጆች የምንላቸው ወርኪንግ ማምስ የሚባሉትን ነው። እነሱ ደግሞ ቤታቸውን ቴኬር እያደረጉ ልጆቻቸውን እያሳደጉ ትዳራቸውን በትክክል እየመሩ ከዛ ደግሞ ስራ ቦታቸው ላይ ውጤታማ የሚሆን ሴቶች አሉ። ይሄ ደግሞ የሚከብዳቸው ደግሞ ሰዎች አሉ ከረንትሊ ማለት ነው። እና ይህንን መንገድ ያለፉትን ሴቶች እናመጣና ምሳሌ አድርገን ሁለቱም ቦታ ላይ ላሉ ሴቶች እናሳያለን። ያን ለምንድን ነው የምናደርገው? ውጤታማ መሆን የሚቻለው ሀገር ውጤታማ መሆን የምትችለው ወንዶች ብቻ ስለሰሩ ወይ ደግሞ የሆነ አካል ብቻ ስለሰራ ብቻ በአንድ ጎን ብቻ ሊያድግ አይችልም። አንድ ቤተሰብ ራሱ ሙሉ የሚሆነው በእናትና በአባት ስለሆነ እናቶች ላይ በጣም መስራት አለብን። እናቶች ደስተኛ ከሆኑ፣ ጤናማ ከሆኑ፣ ውጤታማ ከሆኑ ልጆቻቸውም እንደዛው ነው የሚሆኑት፣ ቤታቸውም እንደዛ ነው የሚሆኑት። ከዛ ደግሞ በዓለም አቀፍ ደረጃ የሚከበረው በተለይ ኦገስት ፈርስት ዊክ ላይ የዓለም አቀፍ የጡት ማጥባት ሳምንት አለ እና እሱን ደግሞ እናከብራለን። የጡት ማጥባት ሳምንትን ስናከብር እንዴ ምን ሆነሻል ሮዝ የሚለኝ ሰው አለ። ብዙ ሰው እንዴት ነው ስለ ጡት ማጥባት ደግሞ እናስተምር ብለሽ የምትነሹ? ምን የሚታወቅ ነገር አይደለ ወይ? እናቶቻችን ሲያደርጉት የነበረው አይደለ ወይ ይላሉ። ግን ችግሩ ሌላ ነው። አሁን ከዚህ ከዘመናዊነት ጋር በተያያዘ ከፌሚኒዝም አስተሳሰብ ጋር በተያያዘ ትንሽ መስመር የለቀቁ ሀሳቦች ይመጣሉ። ከእጃችን ሳይወጣ ይሄ ነገር ጤናማ የሆነ ነገር ስለሆነ መያዝ አለብን የሚለውን ማስተማር አለብን ብለን ስለምናስብ ነው። እና ሌላው ደግሞ ኑን ተንፈስ በሚል በምቹ ቤት ቢሮ በሳምንት 2 ቀን እናቶች፣ እህቶች፣ ወንድሞችም አንዳንድ ጊዜ ይመጣሉ። መጥተው ስለ ስራ ሊሆን ይችላል፣ ስለ ግል ህይወታቸው ሊሆን ይችላል፣ ያስጨነቃቸውን ነገር እዚያ ከሚገኘው ሰው ጋር ውይይት ያደርጋሉ፣ ይመካከራሉ። የሚፈታ ከሆነ ይፈታል፣ የማይፈታ ከሆነ ደግሞ ወደ የሚያማክራቸው ባለሙያ እንልካቸዋለን። እና እንደዚህ እንደዚህ አይነት ስራዎችን ሰራለን። ከዛ በተጨማሪ እንግዲህ ሀገሬ ቴሌቪዥን ላይ ናብሊት የሚል የሀገሬ ቴሌቪዥን ፕሮግራም ነው። እዛ ላይ እንደ ማህበረሰብ የተቸገርንባቸውን ጉዳዮች መፍትሄ ለመስጠት አስቦ የተነሳ ዝግጅት ነው እና ትንሽ እየሰራሁ እንግዲህ እየታገል ከዛ ደግሞ ልጆችን እያሳደግኩ
ሮዝ ማስቲካ አንድ ሰው አልመስል አለች።
አንድ ሰው አይመስልም ቆንጂ ብዙ ስራ የሚሰሩ በጣም የተሳካለ ስራ የሚሰሩ ሰዎች በስራ ጠባያችን ምክንያት እናነጋግራለን። ያስደምማሉ፣ በተለየ ስሜት ነገሮች እንድናያረጋሉ። የሮዝ ስራ ግን ከጠበቁ እጅግ የበዛ ይመስለኛል። ይህም ሁሉ ሀሳቡን ውጡንም ማምጣት እንኳን ብቻ ቢሆን የአንድ ሰው አይደለም። በእርግጥ አብረዎች የሚሰሩ እንደሚኖሩ ይገባኛል። የሰራሻቸውም እየሰራሽ ያለውም ወደፊትም ሰሪውም ከእናቶች ጋር የተያዘው ደግሞ ለዛሬ በጣም በተለየ ትኩረት እንድናየው የሚጋብዝ ይመስለኛል።
ልክ ነው አሉላ። ይሄ ሁሉ እንግዲህ በዝርዝር ያጫወተችን ከዋናዋ ስራዋ በተጨማሪ ነው። ባለቤት ነች፣ የቤት አስተዳዳሪ ነች፣ የልጆች እናት ነች። ብርቱ ሴት ነሽ፣ ይህን ነው ማለት የሚቻለው።
በእርግጥ ብርቱ ሴት ነሽ። እንግዲህ የእናቶች ቀን ነው እና የእናቶች ቀን ስለ እናቶች እናቶች የሚከበሩበት እናቶች ሁሌም መከበር ሁሌም እንዲታሰቡ ይፈለጋል። ቢያንስ ግን ሙሉ ትኩረት ተደርጎ ያ ቀን ስለ እነሱ የሚደረግበት እንደመሆኑ እንግዲህ እኛ ካለንበትም ከኢትዮጵያ ውጭ ያለው ዓለም መልካም በጎ ነገሮች ያለማመንታት ከምንቀበላቸው ጥቂት ነገሮች ውስጥ ናቸው። ነገር ግን የመከበሩን ያህል ፈተናዎችን የሚታዩበት መንገድ የሚያሳዩ መላ የሚካፈልበትም ማድረግ ነው ዓላማውና በዚህ ውይይት የጋበዝንሽ አንቺ ቆንጅት እንዳለችው የጠንካራ እናት ተምሳሌትም ነሽ። የወላጅነት ኃላፊነት ስለ ነገ የአገር ጣም ነው። ልጆችን ማሳደግና የእነሱን ዓለም ማሳካቱ እናቴ ቤት ምሰሶ ናት። እስኪ ይሄን ቀን በተመለከተ አንቺ ምን ይታሰብሻል? ስለ ኢትዮጵያ እናቶችስ?
በጣም ከባድ ጥያቄ ነው። እኔ አንዳንድ ጊዜ ያስጨንቀኛል፣ ብዙ ነገሮች ሳያቸው ያስጨንቁኛል። ግን አንዳንዴ ደግሞ መቼም ሁሉ ነገር ጭልም አይልም አይደለ? የሆኑ ብርሃኖች ደግሞ የሚታዩኛሉ። እናቶች ሕይወት አሁን ከተማ ውስጥም ብትለው እኔ አንዳንዴ የሚያስደንቀኝ ሁላ ኑሮ ደረጃቸው በጣም ጥሩ ደረጃ ላይ ደርሰዋል የምንላቸው ዓለም ላይም ዝቅ ያሉትም ላይ ብትሄድ እናቶች ላይ በጣም የሚያስቸግሩ ነገሮች አሉ፣ የሚያስጨንቁ ነገሮች አሉ። ጥሩ ነገርም ሲመጣ ደስ የሚለው ጥሩ ነገሩ የሚጠቅመው ለእናት ይሆናል። ክፉ ነገርም ሲመጣ የሚያስጨንቀው ለእናት ይሆናል። እና የእናት ነገር የሆነ እንደው አንድ ቀን ስለመጣ ብቻ ሳይሆን ሁል ጊዜ የሚያስብና የሚያስጨንቅ ነገር ነው። ስለ ራስ ብቻ አይደለም የምታስብ አይደለ? ስለ ራስ ብቻ አይደለም የምትጨነቀው፣ ስለ ራስ ብቻ አይደለም የምትኖረው። እና እኔ እናቶች ቀን ደግሞ እናት ሲባል ሁል ጊዜ የሚመጣብኝ ያቺ ሴታች አንዲት ሴት ወይ ደግሞ አንዲት ልጅ አድጋ ለቁም ነገር በቅታል እናት ከሆነች በኋላ የምትኖረው ኑሮ የሌላ ዓለም ኑሮ ነው። ለእውነተኞቹ እናቶች ሌላ የሌላ ዓለም ኑሮ ነው የምትኖረው፣ ወይም ራስን ቶታሊ ትተወዋል። እና ሁሌ የሚታየኝ የራሳቸውን የተዉ ለልጆቻቸው ከወለድክ በኋላ የሚያስደንቀው እኮ ምን መሰላችሁ? ስለመለን ነው አንድ ልጅ ብቻ አይደለም የምናስበው፣ ስለ ሁሉ ሰው ማሰብ የምንጀምርበት ነው። ሌላ ዓለም ይመስለኝ ለዛ ነው። እና እሱ ነው የሚታይ። እናት የሆነች ሴት መቼም የሆነ ልጅ ሲወድቅ መንገድ ላይ ትደነግጣለች። እናት የሆነች ሰውነቷ ክፍል የሚለው ነገር አለ። እና ያ ከአብራኳ ስለወጣ አይደለም ያ ልጅ። የማንም ልጅ ቢሆን እሷ እናት ሆናለች። ወረ እናት ስለሆነች ሁሉም ሰው የእሷ ልጅ ነው። እና የእናቶች ቀን ሲባል የሚሰማኝ እንዲህ አንዲት ሴት ለሁሉም ሰው የምትሆን ለሁሉ ሰው የምታስብ
እንዶ ስለ እናቶችም ስለ ቤተሰብም ስለ አገርም ምጣም ነው። እና ብዙ ነገር ማንሳት ይቻላል በዚህ ጉዳይ። እናቶች በሚዘከሩበት ዕለት ስለ እናቶች ተብሎ በተዘጋጀው ዝግጅት እንደ የመጨረሻ የምለውን ግን ከጊዜ አንጻር በአንድ በኩል ቅድም በማህበራዊ ሚዲያው በኩል ያለውን ቀውስ ደረጃ ደርሷል። በኢትዮጵያውያን ብቻ ሳይገደብም በዓለምም ደረጃ ነው። በብዙ ምክንያቶች ጊዜውን ይመስላል ማለት ይቻላል የተሳከረ ጊዜ ነው። የተሳከረ ነገር ነው። በአደባባይ ወጥቶ የማይነገር ነገር ሁሉ ሰው ጊዜውን ሲያጠፋበት፣ እንዲሁም ደግሞ የቴክኖሎጂውም ተጽዕኖ የራሱን ቦታ አለውና በቴክኖሎጂውም ምክንያት ከሱ የማይላቀቁ የእጅ ስልካችን ትልቅ መሳሪያ ነው። በጣም ጥሩ ነገር የማድረግን ያህል እድሜን ጊዜን ሊወስድ ይችላል። በሰዎች ስነ ልቦና ላይ በጣም ብዙ ተጽዕኖ ሊያደርግ ይችላል። ይሄ ራሱን የቻለ ችግር ነው። ከዛ አንጻር የሚታየው እንዳለ ሆኖ ከተመሰቃቀለው ጊዜ አንጻርም አሁን በኢትዮጵያ ውስጥ ብናይ ከድርቅና ረሃብ እስከ አካባቢ መፈናቀል የሚደርሱት ሰቆቃዎች እናቶች ላይ ነው እና መከራውን የሚያበዙት። መሰረታዊ የሚባለው ሕይወት እንኳን በተናጋበት ሁኔታ ውስጥ ምን ይታይሻል? እንደው ትልቁን በአገር ደረጃ መለወጥ ያለበትን ነገር እዚህ ጋር መወያየት አግባብም በቂ ጊዜም ያለው አይመስለኝም። ራሱን የቻለ ሊሆን ይችላል። አንቺ ግን እንደ እናት ከዚህ ጉዳይ ጋር እንደሚተኛና እንደሚነሳ እንደሚያሳስበው መሰረታዊ የሚባለው ገብቶ መውጣት፣ ልጆችን የሚበሉት ማዘጋጀት፣ የወደፊት ተስፋቸውን መመገብ መሰረታዊ የሚባሉት ነገሮች የተናዱበት የሚመስል ጊዜ ነው። እዚህ ሁሉ ቀውስ ውስጥ እናት ምን ትሁንና ነው እንዴት ሆና ነው ልጆቿን የምታሳድገው በዚህ በከፋ የኑሮ ሁኔታና ድህነት ውስጥ?
አዎ በጣም የሚያሳስበውን ጥያቄ ነው የጠየከኝ። በየትኛውም መንገድ ቅድምም እንዳልኩ ደስታውም ሀዘኑም እንትን የሚታየው ጎልቶ የሚታየው እናት ላይ ነው። ደስታም ቢመጣ ደስታው እሷ ጋር ነው ያለው። በጣም ሀዘኑም ይሄ ችግሩም እና መስቅሉም እሷ ላይ ነው የሚመጣው። እና አንዳንድ ጊዜ በጣም ያስጨንቀኛል የቱ ጋር እንደሚቆረጥ የትኛው ጋር የቱ ጋር እንደሚስተካከል። በተለይ ወጥተህ መንገዱን ስታየው እኔ ድሮ የነበረው ጸሎቴ እንግዲህ ከአስር ዓመት ያህል ቤቴ ተቀምጫ ልጆችን በማሳደግ ከቤት ሳልወጣ እና ያኔ ስቀመጥ ጸሎት ያረኩት አንድ ጸሎት ነበረ ሁል ጊዜ የማረሰው በቃ ጌታው የቤትን መቤት አድርገኝ ብዬ ጸልዬ ነበረ። እና አንደኛው ምክንያቴ ግን በዛን ጊዜ መንገድ ላይ ስወጣ የማያቸው የጎዳና ተዳዳሪ ልጆችን በጣም ነበር ልቤን የሚሰብረኝ። ባልወልድም በጣም ነበረ ማዝ ነው። እና ደግሞ የሚያሳዝነኝ እነሱን ብቻ ማየት ብቻ ሳይሆን ምንም አለማድረግ መቻሌ በጣም ያሳዝነኛል ያናግልም። እና አይቻቸው ከማዝን ወይ ደግሞ መሀብ ነገር ውስጥ ከምገባ በቃ አታሳየኝ የሆነ ቦታ አስቀምጠኝ ሚል ጸሎት ነበር የጸለኩት። እና ያን ያህል አመት ምንም አላየውም። ትንሽ አይምሮ ሰላም አገኘው። ግን ሶሻል ሚዲያ ላይ ስገባ ደግሞ እኔ የደረቀቱ ታብታም ተጣባናት ከማየት የበለጠ መቼም በህይወት የሚዘገንና እኔ ለእኔ የሚከብድ ነገር የለም እና ይረብሸኛል በየቀኑ። አሁን ደግሞ ከቤቴ ወጥቼ ስራ ደርሼ ልጆቼን አድርሼ ምናምን ስል እማየው የበለጠ የከፋ ነገር ነው። በየቀኑ መንገድ ላይ 3-4 ልጆች ያቀፉ እናቶችን ማየት በጣም ይረብሻል። እኔስ ኑሮ እየኖርኩ ነው ወይ? ልክ ነው ወይ? እኔስ ራሴ እንደዚህ አይነት ኑሮ መኖሬ ልክ ነው ወይ ብዬ ራሴን ያስጨንቀኛል። ልብስ መቀየር፣ ጫማ መቀየር፣ ዘና ብሎ መኖር ራሱ ተገቢ ነው ወይ ለኛ? ይሄ ሁሉ ሰው፣ ይሄ ሁሉ እናት፣ ይሄ ሁሉ ህፃን መንገድ ላይ ሆኖ ብዬ በጣም ነው የሚያሳስበኝ የሚያስጨንቀኝ። ከዛ ደግሞ ምን አያለው እናቶች ወይም ሴቶች በጣም ፓወር እንዳለን ደግሞ ይሰማኛል። አንዳንድ ጊዜ መለወጥ የምንችለው ነገር እንዳለ እንዴት ብትልኝ፣ ይሄ አሁን እንደ አንድ ስደመር አንድ የሚል ነገር ላላመጣ ችል ይሆናል፣ ግን በእጃችን አለ የእኛ ነገር መለወጥ ይችል ይሆናል ብዬ አስባለሁ። እንዲያውም አንድ ጊዜ አንድ ፕሮግራም ተዘጋጅቶ ነበር ከአንዲት እህታችን ጋር ሆነን፣ እናቶች እባካችሁ ይህንን ጦርነት፣ ይህን ግርግር፣ ይህንን አለመግባባት፣ ይህን ደም አፋሳሽ ሁሉ አቁሙ የሚል ነው እና የእናቶች ልመና ነበር፣ ልጆቼ በጡቴ የሚል ልመና ነበር እና እናት ችግርንም ማቆም ትችላለች፣ ችግርንም መፍጠር ትችላለች። አሁን ይሄ ኮምፕሊኬትድ የሆነው ነገር ከኛ በላይ ሊሆን ይችላል፣ ግን ነገ ከነገ ወዲያ ከዚህ የከፋ ነገር እንዳይመጣ ግን እናቶች መስራት ይችላሉ ብዬ ግን አስባለሁ፣ አምናለሁ። እናቶች ስንል 60 ዓመት 70 ዓመት 80 ዓመት የሞላቸው እናቶች ለማለት አይደለም። አሁን 20 ዓመት 25 ዓመት ልጆች ወጣቶች እናት ሆነዋል። እነዚህ እናቶች ልጆቻቸው ላይ እንደሚገባ መስራት ቢችሉ አሁን ከመጣ አሁን መቼም እናየዋለን ብለን የማናየውን ነገር ከተማችን ውስጥ አገራችን ውስጥ እያየን ነው። ኢትዮጵያ ላይ እንሰማለን ብለን የማናስበው በምንም ተአምር ማናስበው ነገር እያየን እየሰማን ከዚህ የባሰ ነገር ግን እንዳናይና እንዳንሰማ አሁን ልጅ የወለዱ ሴቶች በሙሉ መስራት ይችላሉ እያስተዋል የተሻለ ነገር ማምጣት እንችላለን። የተሻለ ትውልድ ግድ ያለው ለሀገር የሚጨንቀው ለወገን የሚጨንቀው ስለ ሰው ክብር የሰው ፍቅር የገባው ራሱን ደግሞ የሚወድ አይደለ? ሰው መቼም ራሱን ሲያከብር ሲወድ ነው ለሌላም ሰው ሊተርፍ የሚችለው እና ለራስ ክብር ያለው ማድረግ ይቻላል። እናት እንደዛ ማድረግ ትችላለች ብዬ አስባለሁ እና አንዳንዴ በጣም ግራ ያጋባኛል እንዴት ይሆናል ብዬ፣ ግን በሌላ በኩል ደግሞ እናቶች ለውጥ ማምጣት ይችላሉ ብዬ ደግሞ አስባለሁ። ጥያቄን በትክክል መመለስ እርግጠኛ አይደለም።
በትክክል መመለሰሻል ከነ ተስፋው። የሚያስቆዝመው የሚያስጨንቀው ሁሉን ነገር ጨለማ ብቻ እንዲመስል የሚያደርገው ተጨባጭ ሁኔታ እንዳለ ደግሞ የእናቶችንም ምስጢራዊ ኃይል ጭምርን የገለጽሽው እና በትክክል መልሰሻል ሮዝ።
እድል ቢሰጣት ልጆቿን እንድታሳድግ እንዳትባክን የተሻለ ነገር ታመጣለች በሚል ሀሳብ አሁን ምቹ ቤት ላይ ምሳሌ የሚል ሽልማት አዘጋጅተናል እና ይሄ ሽልማት ለቤት ውስጥ ላሉ እናቶች የቤት እመቤት ብለን የምንሸልማቸው ሴቶች ይኖራሉ። የደጅ እመቤት ብለን ደግሞ ከደጅም ከቤትም እየሰሩ ያሉትን ሴቶች እንሸልማለን። እናት ብቻ አይደለች ማለት ቤትን የምትሰራው፣ አባትም ይሰራል። አባት የሚሸከመው ሸክም አለ እና እሱን ደግሞ አባትነቱን የተወጣውን ማህበራዊ ህይወቱ ላይ ልጆቹ ላይ ሚስቱ ላይ በሚገባ ሁኔታ ደግሞ የሰራው አባት ማን ነው ብለን ደግሞ መቼም ይሄ ለማወዳደር ሳይሆን ምስጋና ለማቅረብ ግን ማለት ነው እንደሱ ያለና፣ አራተኛው ደግሞ ባለውለታ ብለን ደሞዝ ስለሚከፈለው ሳይሆን ጥቅም ስለሚያገኝበት ሳይሆን እንዲሁ ዝም ብሎ ለሀገሩ ለወገኑ ፍቅር ኖሮት የሚለፋ ደግሞ አለ። አንዳንድ ቀና ሰዎች አሉ እና እነዚህ ሰዎች ሁሉ መመስገን ቢገባቸው መከበር ቢችሉ በጎ ነገር በጎ ነገርን ይወልዳል። አሁን አንድ ሰው መልካም አድርገሃል ተብሎ ሲሸለም ሲሞገስ ሌላም ሰው የእሱን አርአያ ለመከተል ነው አይደለም የሚሞክረው? እንደዛ ብናደርግ እናቶችም በትክክለኛ ቦታቸው ላይ እንዲቀመጡ፣ እንዲከበሩ፣ እንዲመሰገኑ ብናደርግ የተሻለ ትውልድ የተሻለ ዓለም ይመጣል በሚል እንግዲህ ምሳሌ ብለን ደግሞ ልንሸልም ነው እናቶችን በምች ቤት ማለት ነው።
ግሩም ቆንጅት ሮዝ፣ የስራዋን ያህል የምትናገርበት ደርዝ የምታስረዳበት መንገድም ያስደምማል። ከአጋሮቿ ጋር የሚሰሯቸውም ስራዎች በርካቶች ናቸው። በእርግጥ በእናቶች ቀን መሰማት ያለበት ድምፅ ነው።
ልክ ነው።
እንግዲህ ጊዜ ገዳ ቢሆንና አድማጮች ሳይጠግቡት መቋጨታችን ነው። ለጊዜው አሁን ቀደም ብለን እንዳነሳ ነው የተሳከረ ጊዜ ሆንና አሳዛኝ ነገሮች የማህበራዊ ሚዲያውን ይሙሉት እንጂ እርግጠኛ ነኝ ይህን መሰል ጉዳዮች የተለየ ትኩረት የሚያገኙበት ጊዜ ይመጣል። ያኔ እንዲህ ያሉት መንፈስ የሚያነቃቁ ሕይወትን የሚያቀኑ የሚያጎለብቱ ነገሮች ይሆናሉ አየሩን የሚሞሉት ብዬ ተስፋ አድርጋለሁ።
ትክክል ነህ አሉላ። ጊዜ ስለሚገድበን ነው እንጂ ቀኑን ሙሉ የሚወራ ነገር ነበረ።
ስለነበረም እንግዲህ ስለሰጣችሁኝ እድል ሁሉ እጅግ አድርጌ ነው የማመሰግነው። አላና ቆንጆ
እኛንን ማመስገን የሚገባል።
ክብራትና ክብራን አድማጮች የቅዳሜ ግንቦት 10 ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ከእንግዱ ወልዴ ጋር በሙዚቃ ቃና ፕሮግራሙ እየተዝናናችሁ እንድታመሹ ልጋብዛችሁ። መልካም ጊዜ።
ጤና ስጥልኝ፣ እንደምን አመሻችሁ። ሳምንታዊ የሙዚቃ ቃና ነው። እስከ ምሽቱ 4 ሰዓት የማስተናግዳችሁ እንግዶልኝ ነኝ። ጌታ መሳይ አበበና ሽሽግ ቸኮል እየተቀባበሉ የሚጫወቱት ቆየት ያለ ዜማ ነው። አብሬያት ያለሁ የለሁም የለሁም የነገረችኝን አንዱን አልሰማሁም። ብርድ ልብስ ገዝቼ ምን ያደርግልኛል፣ ፍቅርሽ ልቤ ገብቶ ያንቀጠቅጠኛል።
Yeah.
ጌታ መሳይ አበበና ሽሽግ ቸኮል ነበሩ። የሙዚቃ ቃና ይከተላል። Enrique Iglesias, Hero. Enrique Iglesias ያባቱን ፈለገ ተከተለ በሁለት ቋንቋዎች እንግሊዘኛና ስፓኒኛ አሳምሮ የሚጫወት አድንቃይ ነው። አባቱ ሁሊዮ ሆሴ Iglesias de la Cueva የተሳካለት ዘፋኝ፣ የዘፈን ግጥም ጸሐፊና ጎበዝ ኳስ ተጫዋች ነበር። ነበር ስል የኳስ ተጫዋችነቱን እንጂ አሁንም በሕይወት አለ። 80 አመቱ ነው። አባት በ14 ቋንቋዎች 150 ሚሊዮን ቅጂዎችን በመሸጥ በዓለም ሙዚቃ ታሪክ ከፍተኛ ስፍራን ከያዙ አቀንቃኞች አንዱ ነው። በስፓኒሽ የሙዚቃው ዓለም የአንደኝነትን ስፍራ የያዘ እንደሆነ ይታመናል። ወደ ልጅ ኤንሪኬ ኢግሌሲያስ ስንመለስ ይህን ሂሮ ብሎ የሰየመውን ተወዳጅ ዘፈን እናገኛለን። ጀግናሽ አድርገኝ እያለ ይመስላል። Would you dance if I asked you to dance? Or would you run and never look back? Or would you cry if you saw me crying? And would you save my soul tonight? Would you tremble if I touched your lips? Would you laugh? Oh, please tell me this. Now won't you die for the one you love? Oh, hold me in your arms tonight. I can be your hero, baby. I can kiss her. Oh yeah, I'm lying too deep.
have I lost my mind? Well, I don't care, you're here tonight.
ኤንሪኬ ኤግሌሲያስ በመከታተል ላይ ያላችሁት ሳምንታዊውን የሙዚቃ ቃና ነው። እንግዶል ለነኝ እስከ ስርጭቱ ፍጻሜ አብራችሁን ቆዩ። ከወደ ባስተን ማሳቹሴትስ የፈለቁትና በ90ዎቹ ዝነኛ የነበረው በሶስት አቀንቃኞች ተቋቋመው ቤል ቢቭ ዲቮ የሙዚቃ ቡድን ነው። ሪኪ ቤል፣ ማይክል ቢቪንስ እና ራኒ ዲቮ። የባንዱ ስም ከሶስቱ የአባት ስም የተወጣጣ መሆኑ ነው። ቤል ቢቭ ዲቮ ቆነጃጅቶቹ መልክና ቁመናቸውን ተጠቅመው አንዳንዴ ችግር ይፈጥራሉ እያሉ ነው። ፖይዝን
is
Belle Biv DeVoe, Poison. እንቀጥላለን። አቤል መኮንን ተስፋዬ በሙዚቃው ዓለም ስሙ The Weeknd የምጋብዛችሁ ከአሪያና ግራንዴ ጋር በመድረክ የተጫወቱትን ነው። ቤላ ሃዲድ የተባለች ሞዴል እና አቀንቃኟ ሴሬና ጎሜዝ በአንድ ወቅት የአቤል ተስፋዬ ፍቅረኞች ነበሩ። ከቤላ ጋር ተለያይቶ ከሴሬና ጋር ሲጀምር የተፈጠሩትን አንዳንድ ስሜቶች እንዲያሳይለት የዘፈነው እንደሆነ ይነገራል። Save Your Tears for Another Day. Save Your Tears, The Weeknd, na Ariana Grande nabaru. Kana si katil?
It's like screaming, and no one can hear. You almost feel ashamed that someone could be that important, that without them, you feel like nothing. No one will ever understand how much it hurts. You feel hopeless, like nothing can save you. And when it's over and it's gone, you almost wish that you could have all that bad stuff back so that you could have the good.
Hey!
We Found Love, Rihanna. በስኮትላንዳዊው የኤሌክትሮፖፕ አቀናባሪና ዲጄ ካልቪን ሃሪስ የተደረሰው ይህ ዘፈን እንደ አውሮፓውያን አቆጣጠር 2011 ሲለቀቅ በመላው ዓለም ሌላ ዘፈን አይሰማም ነበር ማለት ይቻላል። ማህበራዊ ሚዲያ በወቅቱ በሚገባ ተስፋፍቶ የነበረ በመሆኑ ደግሞ ሪያናም ይበልጥ እንድትታወቅ ዘፈኑም እንዲዳረስ ምክንያት ሆኗል። ባልተጠበቀና ተስፋ በሌለው ቦታም ፍቅርን ማግኘት እንደሚቻል ይናገራል። ካዝማቹ ውጪ ያለው የዘፈኑ ግጥም እጅግ ጥቂት መስመሮች ቢሆኑም ከያዘው መልእክት ጋር ሰዎች በቀላሉ ራሳቸውን ማዛመድ በመቻላቸው ተወዳጅ ሆነ ይመስለኛል። We Found Love, Rihanna Nabrich. Mikaya Bahailu, Sababe. ለምሽቱ የመረጥኩላችሁን ዘፈኖች እንደወደዳችኋቸው ተስፋ አደርጋለሁ። የምሰናበታችሁ በዚሁ ዜማ ነው። ሳምንት እንገናኝ። እንግዲህ ወለኔኝ ሰላም። Thank you.
የአሜሪካ ድምጽ ራዲዮ ጣቢያ ዋሽንግተን ዲሲ ከሚገኘው ስቱዲዮ ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ያስተናገድኳችሁ ቆንጅት ታየ ነኝ። ሰላም፣ በደህና ደሩ።